Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ ቅዳሜ ግንቦት 22 ቀን 2007 ዓ.ም ነው። በዓለም ዜና የሚጀምረው መሰናዷችን ሰፋ ያለ በምርጫ 2007 ዙሪያ ከሶስት ባለሙያዎች ጋር የተካሄደ ሰፊ ውይይት አካቷል። በደሳሌ መኮንን እየተዘጋጀ የሚቀርበውም የሙዚቃ ቃና ያዝናናናል። የማስተናግዳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን የሚመራልን ቴሌላይም ቤክ ነው። አሁን በቅድሚያ ዜና።
ጤና ይስጥልን፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ለሳምንታት በፖለቲካዊ አመጽ ስትናወጥ የከረመችው ቡሩንዲ መጪውን ምርጫ እንድታስተላልፍ የምትፈልግ መሆኗ ተነግሯል። በሀገሪቱ ያለው ሁኔታ ተአማኒ፣ ነጻ፣ ፍትሐዊና ዲሞክራሲያዊ ምርጫዎች ለማካሄድ አመቺ አይደለም ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄፍ ራትኪ አስረድተዋል። ቃል አቀባዩ አያይዘው በቡሩንዲ በቅርቡ የደረሱት የእጅ ቦምብ ጥቃቶች የገዢው ፓርቲ የወጣት ሚሊሺያዎች የሚፈጽሙት ሁከትና በሰላማዊ መንገድ መሰብሰብና በሚዲያው ላይ የሚደረገው ቁጥጥር የወቅቱን ቀውስ በሰላማዊ መንገድ ለመፍታት የተያዙትን ጥረቶች የሚጎዳ በመሆኑ በጥልቅ አሳስቦናል ሲሉ አስረድተዋል። ትናንት በዋና ከተማዋ በቡጁምቡራ አንድ ባንክ አጠገብ የእጅ ቦምብ ተወርውሮ አንድ ሕፃን ቆስሏል። ሰሞኑንም በተመሳሳይ ጥቃቶች ቢያንስ ሁለት ሰዎች ተገድለዋል። የሀገሪቱ ፖሊሶች የፕሬዚደንት ፒየር ኢንክሩንዚዛን እንደገና ለመመረጥ የመወዳደር እቅድ በሚቃወሙት ላይ ከመጠን ያለፈ ኃይል እየተጠቀሙ ናቸው በማለት ሂዩማን ራይትስ ዋች ትናንት አርብ ባወጣው መግለጫ ወንጅሏል። ሜዲተራኒያን ባህርን አቋርጠው የተሻለ ኑሮ ፍለጋ የአውሮፓ ህብረት ሀገሮች ለመግባት የሞከሩ 4200 ስደተኞችን በአንድ ቀን ከባህሩ አደጋ ለማትረፍ ችለናል ሲሉ ዛሬ የኢጣሊያ ባለስልጣናት ገለጡ። የኢጣሊያ የባህር ኃይል በጀርመን፣ በአየርላንድ፣ በቤልጂክና በብሪታንያ መርከቦች እየተረዳ 22 እንቅስቃሴዎችን አካሂዶ ሲሲሊን ጨምሮ በተለያዩ ደቡባዊ የባህሩ ጠረፍ አካባቢዎች 4243 ሰዎችን አውጥተናል ሲል ነው ያስታወቀው። በአንድ የአሳ አጥማጅ ጀልባና ከጎማ በተሰሩ መንሳፈፊያዎች ውስጥ 17 አስከሬኖች መገኘታቸውንም የጣሊያን ባለስልጣናት ገልጸው ሰዎቹ የየት ሀገር ሰዎች እንደሆኑ ለጊዜው አላወቅንም ብለዋል። የናይጄሪያው ጽንፈኛ ተዋጊ ቡድን ቦኮ ሀራም በቦርኖ ክፍለ ሀገር ማይዱጉሪ ከተማ የመኖሪያ አካባቢዎች ጥቃት አድርሶ 13 ሰዎችን ገደለ። ሌሎች 17 ሰዎች መቁሰላቸው ታውቋል። ቻይና የደቡብ ቻይና ባህር አካባቢን ወደ ግዛቷ ለማስገባት የያዘችው እንቅስቃሴ ዓለም አቀፍ ደንቦችን የጣሰ ተግባር ነው ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር አስገነዘቡ። ቻይና በአጨቃጫቂው ክልል ይበልጡን ጦር ሰራዊቷን ለማከማቸት አንዳች እርምጃ ብትወስድ ዩናይትድ ስቴትስ የምትቃወመው ይሆናል ሲሉም አስገንዝበዋል። ሚኒስትር ካርተር ዛሬ ሲንጋፖር ውስጥ በተካሄደ ከፍተኛ ባለስልጣናት የጸጥታ ጉባኤ ላይ ባሰሙት ንግግር ነው ይህንን ያስገነዘቡት። ዛሬ ከጃፓን ዋና ከተማ ከቶኪዮ 900 ኪሎ ሜትር በስተደቡብ ርቀት ላይ የሚገኝ አካባቢ ከፓሲፊክ ወለል ላይ የተነሳ ከባድ የመሬት መንቀጥቀጥ እንዳናወጸው ተገለጸ። የመሬት ነውጡ የተነሳው በውቅያኖሱ 600 ኪሎ ሜትር ጥልቀት ላይ በመሆኑ የሱናሚ ስጋት እንደሌለ ሳይንቲስቶች ተናግረዋል። በመጨረሻም በድጋሚ ተመረጡት የፊፋ ፕሬዝዳንት ሴፕ ብላተር ማህበሩን ከጠመደው የ150 ሚሊዮን ዶላር ጉቦ ሙስና ቅሌት ራሳቸውን ለማራቅ ሞክረዋል። ብላተር ዛሬ ስዊስ ዙሪክ ውስጥ ለጋዜጠኞች በሰጡት ቃል በዚህ ሳምንት በዩናይትድ ስቴትስ ህግ አስከባሪ መስሪያ ቤቶች በቀረበው ክስ ጉዳይ በግሌ የምሰጋበት ነገር የለም ማለታቸው ተሰምቷል። በዩናይትድ ስቴትስ የክስ ዶሴ በአፍሪካ እንደ አውሮፓውያን አቆጣጠር በ2010 የዓለም ዋንጫ እንድታስተናግድ ተሰጠ በተባለው ጉቦ ጉዳይ ከፍተኛ የፊፋ ባለስልጣን ተብሎ የቀረበው እኔ አይደለሁም ሲሉ ነው ያስረዱት ሴፕ ብላተር። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ውይይት ምርጫ 2007 ይቀጥላል። በእሁዱ ብሔራዊ ምርጫና እያነጋገረ ባለው ውጤቱ ዙሪያ ከሦስት እንግዶች ጋር የተካሄደ ውይይት ነው ተከታዩ። በኢትዮጵያ የፖለቲካና የምርጫ ታሪኮች ዙሪያም በርካታ ዓመታት ወደ ኋላ ተመልሶ ይመረምራል ውይይቱ። እንግዶች ዶክተር መሳይ ከበደ እዚህ በዩናይትድ ስቴትስ የኦሃዮ ክፍለ ግዛት የዴይተን ዩኒቨርሲቲ የፍልስፍና መምህር፣ ዶክተር ሹመት ሲሻኝ በቨርጂኒያ የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህርና አቶ ንጉሴ ቢራቱ ቀደም ሲል በዋሽንግተን ዲሲ ኤሌክትሪክ ኃይል ተቋም ይሰሩ የነበሩ በአሁኑ ወቅት በግል ሥራ የሚተዳደሩ በኢትዮጵያ ፖለቲካ ጉዳዮች የሚሳተፉ ናቸው። ሦስቱን እንግዶች ያወያየው አሉላ ከበደ በትላንትናው ምሽት ጀምር ያደረገውን ውይይት ሙሉውን አሁን ያሰማል።
እንግዶቼ ዶክተር መሳይ፣ ዶክተር ሹመትና አቶ ንጉሴ በቅድሚያ ሁላችሁንም ለጊዜያችሁ አመሰግናለሁ። ወደ ወቅታዊ ጉዳይ ወደ ምርጫ 2007 እና ውጤቱ አያይዘንም ወደ ኢትዮጵያ ፖለቲካ እንዲሁም የምርጫ ታሪኮች እንዘልቃለን። በቅድሚያ ግን በዛሬው ዕለት ወደ ተከናወነ ሌላ ታሪካዊ ከ50 ዓመታት በኋላ ዲሞክራሲያዊ ሽግግር እውን ወደ ሆነባት ግዙፍ አፍሪካዊት አገር ናይጄሪያ አሻግረን እንመልከት። በናይጄሪያ በዛሬው ዕለት አዲሱ ተመራጭ ፕሬዚዳንት ሙሐመዱ ቡሃሪ ቃለ መሐላ ፈጽመዋል። ይህን ታሪካዊ ሁኔታ አስመልክቶ የምትሰነዝሩትን አስተያየት እናስቀድም። ዶክተር መሳይ ከርሶ ልጀምር።
አዎ እንግዲህ በአንድ በኩል መቼስ የሚደነቅ ውጤት ነው። ናይጄሪያ ትልቅ ሀገር ነው በአፍሪካ፣ ስለዚህ ጥሩ ምሳሌ ይሆናል። ግን እንግዲህ እዚህ ላይ በአንድ ምርጫ ብቻ ነገሮች ትክክለኛ መስመር ይዘዋል ማለት አይቻልም። ብዙ ጊዜ እንደምታውቀው አፍሪካ ውስጥ ገና መስመር ይዙና ሲሄዱ ይበላሻሉ እና በዚህ መስመር እንደሚቀጥሉ ተስፋ አደርጋለሁ። እንደምታውቀው ብዙ የሚሊተሪ ኃይል አለ እዛ፣ ብዙ አይነት እንቅስቃሴዎች አሉ፣ በተለይ እዚህ የቴሮሪስት እንቅስቃሴም አለባቸው። ይህንን ሁሉ ተወጥተው ይህን ዴሞክራሲ አሁን ያገኙትን ዴሞክራሲ አጠናክረው ወደፊት ይሄዳሉ ተስፋ ነው የማደርገው። ገና መጀመሩ ነው እንግዲህ።
መልካም። የምንነጋገርበት የኢትዮጵያን ፖለቲካ ታሪክ የኢትዮጵያን የምርጫ ታሪክም የሚመለከት የታሪክ ጉዳይ የሚመረምር እንደመሆኑና ይህ ትልቅ ታሪካዊ ጊዜ አንዲት ግዙፍ አፍሪካዊት አገር ወደ ዲሞክራሲያዊ ሽግግር የሄደችበትን ሁኔታ ከኢትዮጵያ ሁኔታ ጋርም ማዛመድ የሚጋብዝ ስለሆነ ነው ሀሳባችሁን እንድትፈነጥቁ የምጋብዘው። ዶክተር ሹመት እርሶስ እንዴት ይመለከቱታል?
አዎ እኔ እንግዲህ አንደኛ እጅግ በጣም ብዙ ጊዜ ወስዶባቸዋል ነው የምለው። ምክንያቱም ናይጄሪያ ነጻ ስትወጣ የዛሬ 50 ዓመት ገደማ እጅግ በጣም የተሳካ ኮንስቲትዩሽን ህገ ደንብ ወጥቶለት ተጀመረ ነው የነበረ። ግን እንቅፋቱ በዛና ይህን ያህል ጊዜ ወሰደ። አሁንም ቢሆን ዶክተር መሳይም ጠቅሶታል፣ ትልቁ ጥርጣሬ ይሄ በግለሰብ ውሳኔ የመጣ ነው ወይንስ እውነት ስርዓቱ ጸንቶ ያመጣው ለውጥ ነው የሚለው ነው። አፍሪካ ውስጥ ያለው ችግር ጨዋታው ፈረሰ ካለ አንድ መሪ እንደገና ተመልሰው ጭቃ ውስጥ የሚገቡበት ሁኔታ አለ እና እርግጥ ናይጄሪያ የታየው እጅግ በጣም አበረታች ምልክት ነው። ግን ይሄ ደግሞ በጆናታን ጉድላክ ቀና አስተሳሰብም ላይ አብዛኛው የተመሰረተ ነው። ነገ ይህንን ማዕከብር መሪ ወደ ነበሩበት ሊመልሳቸው ይችላል። ለሌሎችም አፍሪካውያን ትልቁ ትምህርትና ንቃት እዚህ ላይ ነው፣ በግለሰቦቹ ሳይሆን በስርዓት ጽናት ላይ እንዲመሰረት የወደፊት እድላቸው።
መልካም። አቶ ንጉሴ ቢራቱ እርሶስ እንዴት ይመለከቱታል?
ወል በእኔ እድሜ መጀመሪያ ናይጄሪያ ነጻ ስትወጣ የሲቪል መሪዎች ነበሩ እና በጣም የተማሩ በጣም ያወቁ ለፖለቲካም ለአፍሪካም ፖለቲካ ትልቅ ምሳሌ ይሆናሉ የሚባሉ ነበሩ። ግን እንደተባለው በየጊዜው ከውስጥ ሌሎች ኃይሎች ይነሳሉ። በተለይ ሚሊተሪው የተነስቶ ያንን ሁኔታ አበላሸው፣ የተጀመረውን መልካም ነገር አበላሸው። ከዚያ ወዲህ ይኸው ለመጀመሪያ ጊዜ አሁን ህገ መንግስቱ ሙሉ በሙሉ ስራ ላይ ባይውልም ይሄ ምርጫ ተደርጓል። እንግዲህ ምርጫው በእውነቱ አሁን ላሸነፈው ሰውዬ የተሻለ ነው ተብሎ አይመስለኝም። ለዛ አይነት ምርጫ ያደረጉት ናይጄሪያኖች አሁን ኬዎስ ውስጥ ገብተዋል። የፖለቲካ ኬዎስ አለ። እንደምታየው ይሄ ቦኮ ሀራም የሚባል በጣም አስቸጋሪ ነገር አለ። ያንን ሊቋቋሙት አልቻሉትም። ስለዚህ የተሻለ ይሄ ይሆናል ትንሽ ሚሊተሪ ቀንስ ስለሆነ በሚል መልክ እንጂ ሙሉ በሙሉ ለዴሞክራሲ ባላቸው እምነት ወይም ፍላጎት ላይ የተመሰረተ አይመስለኝም።
መልካም። ቀደም ብዬ በመግቢያው በመንደርደሪያው እንደገለጽኩት አንዲት ግዙፍ አፍሪካዊት ሀገር 50ና 60 ዓመታት ከነጻነት በኋላ ዲሞክራሲያዊ ሂደት የተካሄደ ምርጫ የታየበት በመሆኑ ነው ይሄን ሀሳብ እንድትፈነጥቁ የጋበዝ ነው። ከኢትዮጵያ ጉዳይ ጋር ለማዛመድ የሚቀሰሙ ልምዶችም ካሉ መጨረሻ ላይ እንመጣበታለን። አሁን ወደ ትኩሱ የኢትዮጵያ ጉዳይ እንምጣ። ይህን ውይይት እያደረግን ያለነው 5ኛው የኢትዮጵያ ብሔራዊ ምርጫ በተካሄደ ማግስት አብዛኛውም ውጤት በታወቀበት ሰዓት ላይ ነው። እስካሁን ይፋ በተደረጉ ውጤቶች ገዢው ኢህአዴግና አጋሮቹ ሙሉ በሙሉ 100% ማሸነፋቸውን የምርጫ ቦርድ አስታውቋል። እስኪ ዜናውን ስትሰሙ ካለው ስሜት እንነሳ። ከመጨረሻው ልጀምር። አቶ ንጉሴ ቢራቱ
ወይ 100% አሸነፈ የሚለው ሁልጊዜ ትንሽ በጣም መዋጥ ያስቸግረኛል። ግን በሌላ በኩል ደግሞ መሬት ላይ ያለው እውነታ የሚያሳየው ይሄው ነው እና በአሁኑ ጊዜ በኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ስናይ ካለፉት ሁኔታዎች በጣም እየተሻሻለ የመጣበት ሁኔታ ይታያል። ሰውም የተረጋጋ ኑሮ፣ ሰላማዊ ኑሮ፣ በመጠኑም ቢሆን ኢኮኖሚውንም እያደገ የሄደበት ሁኔታ እናያለን። ስለዚህ ኢህአደግ አንደኛ ትልቁ አድቫንቴጁ ኢንካምበንት ነው።
በስልጣን ላይ ያለ
ማለቴ ነው። በስልጣን ላይ ያለ ፓርቲ ስለሆነ ብዙ ነገር ስለሚሰራ ያንን ሰው ይመለከትለታል። ከዛ አድቫንቴጅ እየመጣም ሊሄድ ይችላል። ግን ሌሎቹ ፓርቲዎች ወይም አንድ ክልል አስተዳድረው አያውቁም። ለህዝቡ ኮንፊደንስ የሚሰጡት ነገር የለም። ስፔሻሊ 60 ሆነው ኢህአደግን ተክቶ ሀገር ቢያስተዳድሩ ምን አይነት መንግስት ሊሆን ይችላል፣ ሀገሪቱስ እንዴት ትሆናለች የሚለው ነገር በብዙዎቹ እኔ በቅርብ ጊዜ እዛ ነበርኩ። ከምርጫው በፊት ከአንድ ወር በፊት ነው የመጣሁት ከምርጫው እና አንዳንዱ ሰዎች ሳነጋግራቸው በተለይ ኢህአደግን ይወዳሉ ማለት አይደለም። አንዳንድ ያነጋገርኳቸው ሰዎች ግን ባለው ሰላም፣ ባለው መረጋጋት እና ባለው ምልክ በመጠኑም ቢሆን ለኢኮኖሚ እየተንቀሳቀሱና እየተሳተፉ ያሉበት ሁኔታ ኑሯቸው ትንሽ ተስተካከለ የተደላደለ ሆኖ በመገኘታቸው ምንድን ነው የሚሉት፣ እኛ አሁን ይሄ ሰላም፣ ይሄ ስቴቢሊቲ፣ ይሄ እንዲልብን አንፈልግም፣ ስለዚህ ኢህአደግ ቢቀጥል ይሻላል የሚል ነገር አለ። ይህ ኢህአደግን ከመውደድ ሳይሆን ከራሳቸው ኑሮና ከራሳቸው ህይወት የተነሳ የሚመጣው መንግስት ምን ሊያመጣ ይችላል የሚል ችግር አለ። ብዙዎቹ 60-50 ዓመት 40 ዓመት የሚሆኑት ከደርግ ጊዜ ውስጥ የነበረውን ሁኔታ ስለሚያውቁ ነው። ስለዚህ ሌላ መንግስት ቢመጣ ደግሞ ሌላ ችግር ሊያመጣብን ይችላል የሚል አለ። አብዛኛውም ደግሞ ይሄ ተራው ህዝብ ከእለቱ ና ይሄ ባቡር ሀዲድ መሰራቱ፣ ይሄ መናለቱ፣ መንገዶች መስፋቱ፣ የትራንስፖርት ከሞላም ጎደል ለማቃለል የሚደረገውን እንቅስቃሴ የምግብም የምልህ እጥረት የለም በሀገር ውስጥ ግን ውድ ሊሆን ይችላል እና ያ ሁሉ አንድ ላይ ተዳምሮ እንቅስቃሴውን ጭምር ኢህአዴግን ነው የሚመርጡት። ይሄ የሚያሳየው ምንድን ነው? ሌላው ቢመጣ የተሻለ ነገር ይመጣል የሚል ጥርጣሬ ውስጥ ስላላቸው ብቻ ነው።
መልካም። የለውጥ ፍላጎት የለውጥ ሐሳብ አሁን ካለው ሁኔታ ብቻ ነው የሚነሳው ወይ? አሁን ያለውስ ሁኔታ በእርግጥ ብዙዎችን በሚያስማማ መልኩ ተስፋ የሚያደርጉበት ነው ወይ? ጥያቄዎችን በተከታታይ እናነሳለን። እድሎቹን ግን ልስጥ፣ የቅድሚያ ምላሻችሁን የሁላችሁንም ላካት። ፕሮፌሰር ሹመት።
አዎ፣ አቶ ንጉሴ እንዳሉት አሁን መሬት ያለው ሁኔታ ምናልባት ወደዚህ መደምደሚያ የሚያደርስ ሊሆን ይችላል። ግን ያን መሬት ያለውን ሁኔታ የፈጠረውም ይሄ ገዢው ፓርቲ ነው እና ለምሳሌ 60 ተቃዋሚ ኃይሎች አሉ ስንል 60 እንዲሁ በአጋጣሚ የተፈጠሩ ሳይሆን እንዲያ እንዲሆን ተደርጎ ነው። አንድ ሊያሰባስቡ ይችሉ የነበሩት ኃይሎች ከተደመሰሱ በኋላ ነው እንግዲህ ይህ አይነት መበታተንና ይህ አይነት መሰባበር የተፈጠረው። ስለዚህ መሬት ላይ ያለውን ሁኔታ እንዲህ እንዲሆን አድርጎ ያዋቀረ ኃይል አለ። እርግጥ ነው ህዝቡ ከግርግር ይልቅ ወዳልታወቀውና ወዳልታመነው ከመሄድ ይልቅ ያወቁት ሰይጣን ይሻላል የሚል መደምደሚያ ሊደርስ ይችላል። ግን እዚያ መደምደሚያ እንዲደርስ ደግሞ የተቀየሰ ጉዳይ አለ እና እኛ ይህን ስንገመግም መሬት ላይ ያለው ሁኔታ እንዲሁ ዝም ብሎ በዘፈቀደ የተፈጠረ ሳይሆን በዚያ ሁኔታ እንዲቀጥል ተደርጎ የታነጸ መሆኑን ነው። ግን በዚህ ሁኔታ ዘለቄታው ምንድን ነው? ምክንያቱም ብዙ የታሪክ ምሳሌዎች አሉን በዚህ ሁኔታ የቀጠሉና መጨረሻው ያላማረበት ሁኔታ እና ያንንም አብረን እያጤን መሄድ አለብን። የዛሬውን ብቻ ሳይሆን መመልከት ያለብን ይሄ ሁኔታ ወደ የት ነው የሚመራው፣ አብሮ ማጤን ይገባል ነው የምለው እኔ።
መልካም። ስለ ነጻ ምርጫ ሊባሉ የሚችሉ የገዢው ፓርቲ በአብላጫ አይደለም 100% ማሸነፍ ምን ማለት ነው? ለዚህ ያበቁ ምክንያቶች ምንድን ናቸው? እንዳልኩት ዝርዝሮችን እናነሳለን። ተከታዩን እድል ለፕሮፌሰር መሳይ ልስጥ። ፕሮፌሰር መሳይ እርሶስ የዚህን ምርጫ ውጤት እንዴት ይገመግሙታል?
እኔ እንኳን ይህንን ምርጫ በምንም ሁኔታ የሚገመገም አይደለም። ምክንያቱም ግልጽ ነው አካሄዱ፣ ውጤቱም ግልጽ ነው። ለምንም እንደዚህ እንደሆነ የታወቀ ነው።
ዶክተር መሳይ ለአድማጮች ግልጽ ለማድረግ ግልጽ ነው ለምን እንዲህ እንደሆነ የመጣውም ውጤት የታወቀ ምክንያት አለው ብለዋል። ምንድን ነው በእርሶ እምነት?
አዎ፣ ማለት ገና ምርጫው ከመካሄዱ ፊት በተወሰዱ እርምጃዎች፣ በተለያዩ እርምጃዎች ውጤቱ እንደዚህ እንደሚሆን ቸት ለመገመት የሚያዳግት አልነበረ። እነዚህ ተቃዋሚ ፓርቲዎች ያሸንፋሉ ወይም ብዙ ተመራጮች ያገኛሉ ብሎ ያሰበ ኃይል ያለ አይመስለኝም። ማንም አላሰበም። የታወቀ ነው። ለዚህ ነው የታወቀ ነው የምለው። ግን ትልቁ ጥያቄ ምንድን ነው? ፍቹ ነው እንዲህ የተደጋገመ ነገር ምንም አዲስ ነገር የማያመጣ ምንም አዲስ ነገር የማያስፈምር ወደፊት የማይወስድ ፍቹ ምንድን ነው ነው? እኔ እንግዲህ እዚህ ላይ የማየው ምንድን ነው? አንደኛ ነገር ቅድም አቶ ንጉሴ ናቸው መሰለኝ የተሻሻለ ሁኔታ እየተፈጠረ ነው ኢትዮጵያ ውስጥ ይታያል ብለው ተናግረዋል። በሬ በኩል ያለው ማየው ግልጾ ነው የሚታየኝ የመሻሻል ሳይሆን ወደ ኋላ የመሄድ ማለት መጀመሪያ የዛሬ ስንት ዓመት ፓርላማ ውስጥ አንዳንድ የተቃዋሚ ፓርቲ ተወካዮች ነበሩ። ከዛ ደግሞ አንድ ብቻ ቀረ። ከዛ አሁን እንደገና ሁሉ ተባረሩ። እና ይሄ ሂደት ዴሞክራሲን እያሻሻለ ነው ለማለት በጣም ያዳግታል። ይሄ ማለት ያው ተቃዋሚ ኃይሎችን ውሳኔ ውስጥ ማሳተፍ፣ ሀሳባቸውን እንዲገልጹ እና ያላቸውን ባላቸው አቋም እንዲከራከሩ የመፍቀድ እና ይሄም ደግሞ ራሱ በምርጫ ለውጥ ሊመጣ ይችላል እና ለዚህ ሁሉም ዝግጁ ነው የሚለው አመለካከት የሚሰራ ነው። ይሄ አይደለም። ሁለተኛው ቅድም ሹመትም እንዳለው አንዱ ትልቁ ነገር አይ እንደዚህ 80 ምናምን ያለበት ፓርቲ ሀገር ያለበት ፓርቲ ሀገር ውስጥ ምንድን ነው እንዴት ለተቃዋሚዎች ታምነው ሀገሩን ያስተዳድራሉ ይችላሉ ተብሎ ቁም ነገር ውስጥ ይገባሉ የሚል ነው ነገሩ። እንደገባኝ ከሆነ ግን ግልጽ እንደሆነው እንግዲህ አንድ እንደው ከሁሉ በኃይልም በአደረጃጀትም በአመለካከትም የተሻለ ተቃዋሚ ፓርቲ እንዳይወጣ መቼስ በተለያየ መንገድ ያለው መንግስት ሞክሯል እና በዚህም ደግሞ ውጤታማ ሆኗል። ከዚህ በፊት ዝም እንደሚለኝ ያው ቅንጅት ነው። ቅንጅት ብዙ ሁኔታዎችን ጀምሮ ነበረ። ማለት እያደገ የሚሄድ ፓርቲ ነበረ እና አንድ ፓርቲ ደግሞ እያደገ ሲሄድ ሌሎቹን ትንሾቹን ይውጣቸዋል እና በዛም እንደዛ ነው እንግዲህ ፓርቲ አንድ ትልቅ ፓርቲ የሚገነባው ያው እንዲፈርስ ተደርጓል። ሌላው ደግሞ አሁን ትንሽ እንደው ይከራከራል ተብሎ የጠበቀው የአንድነት ፓርቲ ኮሚሽን ውሳኔ እንዲበጠንና አልነበረ እንዲሆን ተደርጓል። ሰማያዊ ፓርቲም ያው አደጋ ላይ ያለ ፓርቲ ነው። ስለዚህ በምንም አይነት መንገድ አንድ ጠንካራ ፓርቲ እንዳይወጣ መንግስት የወሰነው ውሳኔ ነው። ከዚህም ደግሞ አልፎ እንዳይደረግ ደግሞ ሁኔታዎችንና ዘዴዎችን ቀርጾ አስቀምጧል። በተለያየ ጊዜ በነዛ ዘዴዎች በመጠቀም ብቅ የሚልን ፓርቲ ይመታዋል፣ ያፈርሰዋል። ስለዚህ ተለዋጭ ኃይል የለም ነው፣ ተለዋጭ ፓርቲ የለም ነው። ይህን ለማሰኘት ነው እንግዲህ አንዱ የሁሉ የሚደረገው እና በሁለቱ ይህን ደግሞ ህዝቡ አቶት የለም ኢህአዴግ ይሻልናል የሚል አመለካከት እንደማይኖረው እርግጠኛ ነኝ።
መልካም፣ ዝርዝሮችን እንመልከት። ቀደም ብለን ባነሳ ነው ነጻ ምርጫ ምንነት ላይ የሚመረኮዙ 100% ማሸነፍ ምን ማለት ነው የሚለውን ይህን የምርጫ ውጤት የሚተቹ ዓለም አቀፍ ተቋማትም ሆኑ የተቃዋሚ ቡድኖች ምክንያቶችን ይደረድራሉ። በእናንተ ግምት ዘለቅ ብለን እንግባ። 1-5 በመባል የሚታወቀው የኢህአዴግ አደረጃጀት ከዋነኞቹ ምክንያቶች አንዱ እንደሆነ ሰዎች ለሚሰጡት ድምፅ ቀድሞ የተወሰነ ተከታትሏቸው ያን መፈጸማቸውን የሚያረጋግጥ ከጀርባቸው ያለ እስከ መጨረሻው ድምፅ መስጫ ሳጥን እስኪደርሱ ድረስ የሚከታተላቸው ሰው መኖሩ ምርጫውን ከወዲሁ አምክኖታል የሚሉ ሰዎች አሉ። ሌሎች በተቃዋሚ ተፎካካሪ ቡድኖች ላይ መንግስት ያደረጋቸው ተጽዕኖዎችም ቀደም ብሎ ፕሮፌሰር መሳይ ያነሷቸው አስተዋጽኦ አድርገዋል የሚሉ ድምፆች ጎልተው እየተሰሙ ነው። እና አቶ ንጉሴ ቀደም ብሎ የገለጹት በአገሪቱ ውስጥ ያለው ነባራዊ ሁኔታ ሳይሆን እነኚህ ናቸው ይህን 100% ድምፅ ያመጡት፣ በየትም ሀገር ታይቶ የማይታወቅ ውጤት ያመጡት እያሉ ነው። ምን ይላሉ እርስዎ?
ይሄ አሁን ካነሳኸው ልጀምርና 1-5 መደራጀት የሚለው እኔ እስከማውቀው ድረስ የልማት ሰራዊት ነው። በያሉበት ልማትን ለማፋጠን፣ የትምህርትን ጥራት ለማሳደግ፣ የመሳሰሉትን ሁኔታዎች ለመስራት የተደራጀ እንጂ በሰፈር ውስጥ እንዲህ አይነቱን እንቅስቃሴ ለመቆጣጠር የተዘጋጀ ድርጅት መሆኑን አናውቅም። ግን ሰዎች በፈለጉት መንገድ ሊተረጉሙ ይችላሉ። እኔም አንዳንዶቹ ሲናገሩ ሰምቻለሁ። ግን እዚያ ቦታ ላይ ሄዶ አገር ቤት ውስጥ ሄዶ ላየ ሰው ብቻ ነው ይሄ ምርጫ ትንሽ ትርጉም የሚሰጠው። እኔ በበኩሌ ኢህአዴግ ሰዎች ላይ ያን ያህል ተጽዕኖ አድርጎ ምርጫው እንዲካሄድ ያደረገበት ሁኔታ ያለ አይመስለኝም።
አቶ ንጉሴ ጣልቃ ልግባ። 1-5 በተመለከተ በተጨባጭ ከሀገር ውስጥ ከህዝብ የተገኘ መረጃ ነው አሁን እያነሳው ያለሁት። የራሳችን ዘጋቢዎች ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተወዳደሩበትን አረካን ጨምሮ በተለያዩ የምርጫ ጣቢያዎች በስፍራው ተገኝተው ከአካባቢው ሰዎች ያገኟቸው አስተያየቶች 1-5 አንድ ግለሰብ ተጀምሮ እስኪጨረስ ምርጫውን አስመልክቶ የሚያደርጋቸውን እርምጃዎች የሚከታተሉት ሰዎች ይመደቡለታል። የምርጫው ውሳኔ ቀድሞ የተሰጠ ነው የሚል በጣም የጠነከረ ትችት ነው እየቀረበ ያለው።
ወይል እኔ 1-5 ለዚህ መዋሉን አላቅም። እንደዚህም ተሰርቶ ከሆነ ትክክል አይደለም፣ ግን ይሰራል ብዬም አላምንም። ምክንያቱም ኢህአዴግ በየአካባቢው በሚያደርጋቸው እንቅስቃሴዎች፣ በትምህርት፣ በእርሻ፣ በተለይ በእርሻ የገበሬውን ህይወት ለመለወጥ በሚያደርገው ትግል ህዝቡ በፍላጎት እንደሚመርጠው ነው የሚሰማኝ። ይሄ እንግዲህ ወደፊት መረጃ ካለ ለሚመለከተው ክፍል አቅርቦ እንዲጣራ ማድረግ ነው እንጂ አለበለዚያ አሉባልታ ሆኖ ነው የሚቀረው።
መልካም፣ ትልቁን ነጥብ እንውሰድ። ወደ ፕሮፌሰር ሹመት ከመሻገሬ በፊት 100% ማሸነፍ ማለት ምን ማለት ነው? 99.6 በቀደመው ምርጫ ሲያመጣ ገዢው ፓርቲና አጋሮቹ ከፍተኛ ትችት እንደቀረበ ይታወቃል። እርሶም መዋጥ ያስቸግረኛል ብለዋል ገና በመንደርደሪያው። እንዴት አንድም ሰው የተለየ ሀሳብ ሊያጣ ይችላል? በሀገር ውስጥ ያለ ህዝብ በሙሉ እንዴት በአንድ ድምፅ አንድ ድርጅትን ይመርጣል? ከዚህ ቀደም በየትኛውም የሌላ አገር ወይም ሌላ አካባቢ ያልታየ ውጤት ነውና ዝርዝር ውስጥ አሁን 1-5 ላይ የሚነሱትን የግራና ቀኝ ውዝግቦችን ተውና 100% ማሸነፍ ማለት ምን ማለት ነው? እንዴት ነው ተቀባይነት የሚኖረው?
100% ማሸነፍ ማለት ያው ማሸነፍ ነው። 60-40 ሊሆን ይችላል፣ 70-30 ሊሆን ይችላል። ግን 100% ለማሸነፍ እኔ በበኩሌ አይታየኝም። 100% በእውነቱ በጣም ልውጠው ወይም ደግሞ ልቀበለው የሚችለው ነገር አይደለም። እንደራሴ ነው።
መልካም ፕሮፌሰር ሹመት ወደ እርሶ ልሻገር። ምናልባት ቀደም ብዬ ባነሳኋቸው 100% ማሸነፍ፣ 1-5 የሚባለው ይሄ የመንግስት አደረጃጀት አንዱ ሌላውን የሚቆጣጠርበት ነው ተብሎ ዜጎችም ተቃዋሚ ቡድኖችም የሰብአዊ መብት ድርጅቶችም እየተቹት ያሉት ነው። አሁን የምርጫውን ውጤት ተከትሎ እርሶስ ምን ይላሉ?
ይሄ መቼም አፍሪካውያኖቹን አንገት የሚያስደፋ ሂደት ነው። በምንም ተአምር መቼም 100% የሆነ ውጤት በማንኛውም ሁኔታ በሚመጣበት ጊዜ ትልቅ ጥያቄና ትልቅ ጥርጣሬ ያስነሳል። እኛ ጋር በጣም ግልጽ ነው። እናንተ ታቀርቡት በነበረው ዜና ትግራይ ተቃዋሚ ቅስቀሳ ይካሄድበት የነበረው መኪና ተሰብሮ በእናንተ ሬዲዮ ነው የሰማሁት። ሹፌሩ እንዴት ነው ይሄ የደረሰው ሲባል ባካችቶ አታናግሩኝ ልጆችን ላሳድግ ነው ያለው እና ያን ስሰማኝ እጅግ በጣም አዝኛለሁ። ንቁ የሆነ የቅስቀሳ ተሳትፎም አለው ድርጅቱ፣ የታወቀ ነው። ኢህአዴግ በአደረጃጀቱ ጠንካራ ነው። በጦር ትግል አልፎ ስለመጣ ባለው ዘፊፈት የሚባል ነው። በደንብ የተፈተኑ ካድሬዎች አሉት። 100% ውጤት የሚመጣው በሰዎች ላይ እጅግ ከፍተኛ የሆነ ቁጥጥር፣ ሽብርና ጫና በማሳደር ብቻ ነው እንደዚህ አይነት ውጤት የሚመጣው። 100% ተጭበርብሮ ነው ሳይጭበረበር ነው ፈቅዶ ነው የሚለው ሳይሆን የዚህ ትርጉም ምንድን ነው? 100% አሸንፍ ያለው ብሎ ስልጣን የያዘ አውራ ፓርቲ ይህንን እንዴት አድርጎ ነው ራሱ የሚገነዘበው? እውነትም በስከሳ እንደሚናገረው አምኖበታል ወይስ ይህንን የተወሰነ ጉዳይ ለማስፈጸም ሊጠቀምበት ነው የሚለው ነው። እና እጅግ በጣም ተወደቁ እና ይህንን ሁኔታ ደግሞ አንዳንድ ጊዜ ለተሻለ ጉዳይ በመዋል በኩል ያለው ትልቁ ልዩነት እዚህ ላይ ነው። በዚህ ሁኔታ ያገኘውን ድል እንዴት አድርጎ ነው እሱ የሚገነዘበው? ለምን ራዕይ ነው የሚያውለው የሚለው ነው። አንዳንድ አውራ ፓርቲዎች እንዲህ ያለውን ድል ለበለጠ ቁጥጥር ራሱን በስልጣን ለማቆየት ከስሩ ያሉትን በብዙ ሚሊዮን የሚቆጠሩ ግብረ በላዎች ራሳቸውን በያዙት ቦታ እንዲቆዩ በማድረግ ይሆናል። ስለዚህ የስልጣን ዓላማው በስልጣን መቆየት ይሆናል ማለት ነው። የዚህ ፍጻሜው አያምርም። እጅግ በጣም ትልቅ ብስለት ያስፈልጋል። እንዲህ ባለ ሁኔታ የተገኘን ስልጣን ወደ ተሻለ ሁኔታ ለመለወጥ ትልቅ ጥንቃቄ ይጠይቃል እና እኔ ሚስጥሩ ያለው ፍሬ ነገሩ ያለው የሆነ ከዚህ በኋላ ይህንን ለምንድን ነው የሚጠቀምበት የሚለው ነው እንጂ 100% በእውነቱ እንዲሁ ህዝቡ ወዶት ተቀብሎታል ካል ያን የጋዳፊ ህዝቦች ይወዱኛል ያለውን እንደ መቀበል አይነት ነው የሚሆንብኝ።
መልካም። ጠንከር ብሎ ግራና ቀኝ ሀሳባችሁን መቀበል የምችልበት ጭብጥ ነው እያነሱ ያሉት። ሰዓታችን ግን ገድቦናል። ትኩሱ የትላንቱ ብሔራዊ ምርጫና የምርጫ ቦርድ ይፋ ያደረገው አነጋጋሪ ውጤቱ ነው አብዛኛውን ሰዓት የያዘው። በተከታይ ውይይታችን ከመነሻው እንዳስተዋወቅ ነው በታሪክ ወደ ኋላ ተመልሰን በኢትዮጵያ ፖለቲካ ታሪክና የምርጫ ታሪክ ጨምሮ እንመለከታለን። ፕሮፌሰር መሳይ ከበደ፣ ፕሮፌሰር ሹመት ሲሳኝና አቶ ንጉሴ ቢራቱ እንግዶቼ ለዛሬው በዚሁ አመስግኜ ውይይቱን ልቋጭ ነው። እግዜር ይስጥልኝ።
አመሰግናለን።
አድማጮች፣ ውይይቱ አላበቃም። በኢትዮጵያ የፖለቲካና የምርጫ ታሪክ ዙሪያ ያተኮረው ሰፋ ያለ ቀጣይ ውይይት አሉላ ሳምንት ይዞ ይቀርባል። ለአሁኑ ግን እንግዶቹን ዶክተር መሳይ ከበደን፣ ዶክተር ሹመት ሲሻኝንና አቶ ንጉሴ ቢራቱን ለጊዜያቸው እናመሰግናለን። ወደ ቀጣይ ቅንብር ከማለፋችን በፊት በነገው የመስታወት ፕሮግራም ልዩ ዝግጅቶችን ይዞ ይጠብቃችኋል። ተከታተሉ። አሁን የሙዚቃ ቃና አዘጋጅና አቅራቢ ደሳለኝ መኮንን።
አመሰግናለሁ ሰለሞን፣ የአየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች፣ የክብር ሰላምታዬ ከስቱዲዮ 14 ይድረሳችሁ። ብዙ ጊዜም ሳናጠፋ በቀጥታ ወደ ሙዚቃችን ነው የምንገባው። የዜማው ርዕስ ሸት አፕ ኤንድ ዳንስ።
Physical kryptonite, help us to the face and fade in life.
Shut up and dance በተሰኘው የወክ ዘሙን የራክ ባንድ በተጫወተው ዜማ ነው የምሽት ፕሮግራማችንን የጀመርነው። ስለ ወክ ዘሙን ባንድ ትንሽ ለመስማት ከፈለጋችሁ ባንዱ የሚገኘው ሴንሰናቲ ኦሃዮ ግዛት ሲሆን አራት አባላት ያሉት ባንድ ነው። እንደ አውሮፓና አቆጣጠር በ2010 ነው ባንዱ የተቋቋመው። ወክ ዘሙን የተሰኘውን ስማቸውን የወረሱት ታዋቂው እንግሊዛዊ ድምጻዊ ዘ ፖሊስ ከሚጫወተው ዋኪንግ ኦን ዘ ሙን ከተሰኘው ዜማ ወስደው ነው። ባንዱ ወዲያው እንደተቋቋመ አይ ዋንት የተሰኘ የመጀመሪያ አልበማቸውን አወጡ። ከዚያም በባንድ ስማቸው የሰየሙትን ዋክ ዘ ሙን የተሰኘ አልበም በ2012 ለቀቁ። አሁን ስማቸው በዓለም የሙዚቃ መድረክ እንዲታወቅ ያደረጋቸው ባለፈው ዓመት የለቀቁት ቶኪንግ ኢዝ ሃርድ የተሰኘው አልበማቸው ነው። አልበሙ በውስጡ 12 ዜማዎችን ያካተተ ሲሆን ቀደም ብለን ያደመጥነው ሸት አፕ ኤንድ ዳንስ የተሰኘው ዜማቸው ተወዶላቸዋል። እንደውም በአሜሪካን ቢልቦርድ ሰንጠረዥ ላይ ከመቶቹ ዜማዎች መካከል የአራተኝነትን ደረጃ ይዞላቸዋል። በዚህ ሳምንት ስለ ዋክ ዘ ሙን የሙዚቃ ባንድ ይህን ያህል ካልኳችሁ ዘንድ በድጋሜ የክብር ሰላምታ ይድረሳችሁ ላሉ የሙዚቃ ቃና አድማጮች። ላለፉት ጥቂት ሳምንታት እየተካሄደ በነበረው ምርጫ በምናዘጋጀው ልዩ ፕሮግራም ምክንያት የሙዚቃ ቃና ረፍ ወስዶ ነበር። እነሆ አሁን ተመልሰናል። እለቱን በድጋሜ ለማስታወስ እለተ ቅዳሜ ግንቦት 22/2007 ዓመተ ምህረት ሲሆን በአዲስ አበባው አቆጣጠር፣ በዋሽንግተን ዲሲ ደግሞ ግንቦት 30/2015 ላይ እንገኛለን። የዛሬቷ ቀን በታሪኩ አስመዝግባ ካሳለፈቻቸው ዋና ዋና አበይት ክንውኖች መካከል ጥቂቶቹን ብንመለከት ወደ ዋሽንግተን ዲሲ ለጉብኝት የሚመጡ ሰዎች አንድ ቦታ ሳይጎበኙ አይመለሱም። ይህም ቦታ ሊንከን ሚሞሪያል ይባላል። ለ16ኛው የአሜሪካን ፕሬዚዳንት አብርሃም ሊንከን መዘከሪያ የተመሰረተ ቦታ ነው። ቦታው ላይ ጎራ ስትሉ ግዙፍ የአብርሃም ሊንከንን ሐውልት ይመለከታሉ። ይህንን ያነሳውበት ምክንያት ቦታው ለፕሬዚዳንቱ ማስታወሻነት የተሰየመው እንደ አውሮፓውያን አቆጣጠር በ1922 በዛሬዋ ቀን መሆኑን ለማስታወስ ነው። በ1998 በአፍጋኒስታን የተከሰተው የመሬት መንቀጥቀጥ ከ5000 በላይ ሰዎችን ሕይወት አጥፍቷል። የቀድሞው የላይቤሪያ ፕሬዚዳንት ቻርልስ ቴይለር በሴራሊዮን በተካሄደው የእርስ በርስ ጦርነት እጁ አለበት፣ ለብዙ ሰዎች ሕይወት ማለፍ ተጠያቂ ነው ተብሎ ክስ ተመስርቶበት የ50 ዓመታት እስራት የተፈረደበት በ1212 እንዲሁ በዛሬቷ ቀን ነው። እንግዲህ የዛሬቷ ቀን በታሪክ አስመዝግባ ካሳለፈቻቸው አበይት ክንውኖች መካከል ጥቂቶቹ እነዚህ ሲሆኑ በዛሬቷ ቀን ከተወለዱ ታዋቂ የዓለማችን ሰዎች መካከል ታዋቂ አሜሪካዊ ሙዚቀኛ ይገኝበታል። ሲሎ ግሪን 40 ዓመቱ ዛሬ። የዛሬቷን ቀን ከዚሁ የዓለማችን የአርኤንቢ ተጫዋች ጋር ተጋርታችሁ በአሁኑ ሰዓት ልደታችሁን የምታከብሩ የሙዚቃ አድማጮች ካላችሁ መልካም ልደት እየተመኘው ከሲሎ ግሪን ዜማዎች መካከል ፎርጌት ዩ የተሰኘውን ዜማውን እጋብዛችኋለሁ።
She's like, oh, get away. Just don't you know.
Forget you, it's a new year, Silo, Green and Zeman, Briadamat, no, Silo, Arbanya, Amatel, Det Canon, Zari, Yakabral, Silo, Green, Bounus, Atadan, Natanator, Fedems, Ivy, Yazemadrasi, Yamuzika, Canabari, Yefilm, Tawanina, Benegdumwea, Tasamarto, Ygenial, Silo, Green, Atlanta, Georgiani, Toledo, Wolajochu, Natum, Batum, Yabeta, Christian Agelgeochina, Peru, Ganayo, Letametis, and Yellano, Abbatu, Arafut, Natunum, Bamotet, and Attaco, Yasrasman Tamet. وطات يالنو بناتو رفت مكنيات كفوني هازلا يودك او سيلو غرين تمرتون كولتانيا درجا قوارتو ودا موزيك او عالم غبا عبزانيو اچوم يميج او وطاتشو زيما اچ بمولو بناتو هيو الزوريا يتكورو نبرو اندى ايروپيانا قطاتر بولتش سدست سيلو غرين دانجر ماوزو كتبالة ليلا موزيك انيا غار بمون باند مسارتو يباندو سمم نارلس باركلي بلو سا يموت نارلس باركلي بولتش سدست الزوير بلو يسا يموتن جمعه البوماتشون لگاقو البومو باستو اسرارات زیماچن یا کاتته سیون کاسرارات تو زیماچ مکاکل کتلانی من نادم تو زیماچو یا علماتچنن یا موسیقی رادیو تابیچ باچرگزه وررم. Without care, yeah, I was out of touch. But it wasn't because I didn't know enough. I just knew too much. And all I remember. ይህ ክሬዚ የተሰኘው የናርልስ ባርክሌይ ዜማ በአሜሪካን የቢልቦርድ ሰንጠረዥ ላይ ለሁለተኝነት ደረጃ ሲበቃ፣ በሌሎች ሀገራት ግን የአንደኝነትን ደረጃ ይዞ ነበር። የሙዚቃ ታሪክን እየመዘገበ የሚይዘው የሮሊንግ ስቶን መጽሔት እስካሁን ድረስ ተደናቂ ብሎ ከመዘገባቸው 500 ዜማዎች መካከል መዝግቦ ይዞታል ዜማውን። ሲሎ ግሪን በሙዚቃ ስራው የግራሚ ተሸላሚ ሆኗል። አሁንም በሙዚቃ ስራው እንደቀጠለ ነው። ከተለያዩ ታዋቂ ድምፃውያን ጋር በመሆን በየሀገሮቹ እየተዘዋወረ የሙዚቃ ትርኢት ያሳያል። ስለ ሲሎ ግሪን ይህን ያህል ካልኳችሁ ዘንድ እስቲ በመቀጠል ፎል ፎር ዩ የተሰኘውን ዜማውን ላሰማችሁ። ሚላን ፊዮና ነች አብራው የምትጫወተው። All for you የተሰኘውን የሲሎ ግሪንን ዜማ ነበር ያደመጥነው። ሜላኒ ፊዮና ነች አብራው የተጫወተችው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጽፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን horn@voanews.com ወይንም qanades@voanews.com ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ምናልባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው።
Thank you.
ድምፀ መረዋዎቹ ጀነፈር ሃርተንና አርኬሊ በጋራ የተጫወቱትን ኤቲዝ ዩር ወርልድ የተሰኘውን ዜማ ነበር ያደመጥነው። የተከበራቸው የሙዚቃ ቀን አድማጮች፣ ወደ የአሜሪካን የቢልቦርድ ሰንጠረዥ ጎራ እንበልና በዚህ ሳምንት በሽያጭ የበላይነቱን የያዙትን አልበሞች ስንመለከት ብለሪ ፌስ የተሰኘው የ21 ፓይለትስ አልበም 134,000 ቅጂን በመሸጥ የአንደኝነትን ደረጃ ሲይዝ፣ 1989 የተሰኘው የቴይለር ስዊፍት አልበም 91,000 ቅጂን በመሸጥ የሁለተኝነትን ደረጃ የያዘላት ሲሆን፣ ትሩ ኮለርስ የተሰኘው የዜድ አልበም 39,000 ቅጂን በመሸጥ የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ጎራ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር ትራፕ ኩዊን የተሰኘው የፊት ዩ አፕ አልበም በዚህ ሳምንት የሶስተኝነትን ደረጃ ሲይዝ፣ የሁለተኝነትን ደረጃ የያዘው ዜማ ደግሞ All the planes we flew, good things we've been through. Then I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days, hard work forever pays. Now I see you in a better See You Again የተሰኘው የዊዝ ካሊፋ አልበም በዚህ ሳምንት የሁለተኝነትን ደረጃ የያዘ ሲሆን የሳምንቱ ምርጥ አንደኛ ዜማ Cause baby now we got bad blood You know it used to be mad love So take a look what you've done Cause baby now we got bad Bad blood የተሰኘው የቴይለር ስዊፍት ዜማ ነው በዚህ ሳምንት የአንደኝነትን ደረጃ የያዘው። የተከበራቸው ሙዚቃ ቃን አድማጮች፣ እስቲ ይህንኑ የሳምንቱን ምርጥ አንደኛ ዜማ ላሰማችሁ። Bad blood Cause baby now we got bad blood You know it used to be mad love So take a look what you've done Cause baby now we got bad blood Hey! Now we got የተከበራቸው ሙዚቃ ቃና አድማጮች፣ ለዛሬ ያለኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ አመሰግናለሁ። የምሰናበታችሁ በዚሁ እያደመጣችሁት ባለው በሳምንቱ ምርጥ አንደኛ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በእኔ በኩል
ደሳለኝን ለሙዚቃ ምርጫዎቹ እናመሰግናለን። ማጠቃለያ ዜና እነሆ። ዩናይትድ ስቴትስ ለሳምንታት በፖለቲካዊ አመጽ ስትናወጥ የከረመችው ቡሩንዲ የምርጫዋን ጊዜ ሰሌዳ እንድታዘገይ የምትፈልግ መሆኗ ተነግሯል። በሀገሪቱ ያለው ሁኔታ ተአማኒ፣ ነጻ፣ ፍትሐዊና ዲሞክራሲያዊ ምርጫ ለማካሄድ አመቺ አይደለም በማለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄፍ ራትኪ አስረድተዋል። ሜዲተራኒያን ባህርን አቋርጠው የተሻለ ኑሮ ሊፈልጉ የአውሮፓ ህብረት ሀገሮች ሊገቡ የሞከሩ 4200 ስደተኞችን በአንድ ቀን ከባህሩ አደጋ ለማውጣት ችለናል ሲሉ ዛሬ የጣሊያን ባለስልጣናት አስታወቁ። በአንድ የአሳ አጥማጅ ጀልባና ከጎማ በተሰሩ ከላስቲክ በተሰሩ መንሳፈፊያዎች ውስጥ 17 አስከሬኖች ማግኘታቸውንም ባለስልጣናቱ አስታውቀዋል። የየትኞቹ ሀገሮች ዜጎች እንደሆኑ አልተነገረም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደ ተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ከፕሮግራሙ መሪ ከቴሌላይም ቤት ጋር ሰላም፣ ደህና ደሩ እንላለን።
This program has come to you from the Voice of America, Washington.